voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በቀጥታ የሚተላለፍላችሁን የዛሬ ረቡዕ መስከረም 12 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሰሎሞን ክፍሌ ያሰማናል።
እንደምን አምሽታችኋል። የቡርኪና ፋሶ ጊዜያዊው ፕሬዚዳንት ሚሼል ካፋንዶ መፈንቅለ መንግሥት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ወደ ሥልጣን መመለሳቸውን አስታውቀዋል። ካፋንዶ በዛሬ ዕለት ሲናገሩ መንግሥት ተመልሷል፣ ከአሁኗ ደቂቃ ጀምሮ ሥልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል፣ የቶጎ፣ የቤኒንና የናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የመፈንቅለ መንግሥቱ መሪዎች በመቃወም ወደ ዋና ከተማዋ የገቡት የመንግሥቱ ወታደሮችም ከመዲናዋ 50 ኪሎ ሜትር ርቀው ለመጠበቅ ተስማምተዋል። የመፈንቅለ መንግሥቱ መሪ ጀኔራል ጊልበርት ዲንዴሬ በትላንትና ዕለት ሕዝቡን ይቅርታ ጠይቀው ኡጋዱጉ የተሰበሰቡ የአፍሪካ መሪዎች በጠየቁ ጊዜ ሥልጣን ለማስረከብ ቃል መግባታቸው ይታወሳል። ከዚያ ቀደም ሲል ደግሞ ደም መፋሰሱን ለማስወገድ እንደሚፈልጉ ለአሜሪካ ድምፅ ራዲዮ ተናግረው ነበር። የአውሮፓ ኅብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120,000 ፍልሰተኞችን በ28ቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው ዕለት በብራሰልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናንቋቸውን የምስራቅ አውሮፓ ጫፍ ሀገሮች ችግር ለማቅለል ነው ተብሏል። ሃንጋሪ፣ ስሎቫኪያና የቼክ ሪፑብሊክ እቅዱን ቢቃወሙም በአብዛኞቹ የአገር አስተዳደር ሚኒስትሮች በመደገፉ ሊያልፍ ችሏል። ኅብረቱ ሳይሆን ሉዓላዊነቱን ለማስከበር የመጨረሻውን ውሳኔ መስጠት የሚገባው ዋናው የችግሩን ገፈት የሚቀምሰው የመንግሥት መሆን አለበት ሲሉ የቼክ ሪፑብሊኩ ጠቅላይ ሚኒስትር ቦስላቭ ሶቦክታ ተናግረዋል። 40% ከሶሪያ የሆኑ ግማሽ ሚሊዮን ፍልሰተኞች በመካከለኛው ምስራቅ ያለውን ጦርነትና ድህነት በመሸሽ በዚህ ዓመት ብቻ የሜዲትራኒያን ባህር አቋርጠው አውሮፓ ገብተዋል። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ችግሩ ግዙፍ መሆኑን ለማስረዳት በቀን 6,000 ስደተኞች አውሮፓ ባህር ጠረፍ ይደርሳሉ ብሏል። አሁን በታቀደው መሠረትም 120,000 በማስፈር ሁኔታውን ማረጋጋት እንደማይቻል አስገንዝቧል። በሀገር ውስጥ መገናኛ ብዙሀንና በአንደኛው ጋዜጠኛ ጠበቃ መሠረት የግብፁ ፕሬዚዳንት አብዱል ፋታ ኤልሲሲ በዛሬው ዕለት ሁለት የአልጀዚራ ጋዜጠኞችን ጨምሮ ለ100 የሰብአዊ መብቶች ታጋዮች ምህረት ሰጥተዋል። ሁለቱ ካናዳውያን ጋዜጠኞች ሙሐመድ ፋህሚና ግብፃዊው ባህር ሙሐመድ ዛሬ ማታ ከሆኒ ይለቀቃሉ ተብሎ ይጠበቃል። አንድ የካናዳ መንግሥት ቃል አቀባይ በተሰጠው ምህረት መደሰቱን ገልጾ የጋዜጠኛውን የመልስ ጉዞ ፕሮግራም ለማመቻቸት ይረዳል ብሏል። ፋህሚና ሙሐመድ ባለፈው ሰኔ ተይዘው የታሰሩት ሆን ብለው የሙስሊም ወንድማማችነትን እንቅስቃሴ የሚደግፍ የሐሰት ዜና አሰራጭተዋል የሚል ክስ ቀርቦባቸው እንደነበር ይታወሳል። ጠበቃቸው ይግባኝ ካለ በኋላ ፍርድ ቤቱ የ3 ዓመት እስራት በይኖባቸው እስካሁን ወህኒ ቆይተዋል። በመጨረሻም የቻይናው ፕሬዚደንት ቹ ጂንፒንግ በዩናይትድ ስቴትስ የአንድ ሳምንት ጉብኝታቸውን ሲጀምሩ አውዳሚ ሲሉ የጠሩትን ሁከት ለማስወገድ ይረዳ ዘንድ ከዋሽንግተን ጋር የተሻለ ግንኙነት እንዲፈጠር ጥሪ አቅርበዋል። የቻይናው መሪ ይህን አስተያየት ትላንት ለሲያትል የንግድ መሪዎች የሰጡት በከፍተኛ ደረጃ የተጠበቀውን የፖሊሲ ንግግር ባሰሙበት ወቅት ነው። በያዝነው ሳምንት መጨረሻ ጉብኝታቸውን በዋይት ሀውስ ቤተ መንግሥት ያጠቃልላሉ። ዜናው አበቃ።
አመሰግናለሁ ለዜናው ሰለሞንን። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። አስቸኳይ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው መጨመሩን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽሕፈት ቤት አስታውቋል። የኢትዮጵያ መንግስት የለጋሾችን እርዳታ እንደሚፈልግ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን ይፋ አድርገዋል። ሁኔታውን ለመገምገም የቅኝት ቡድኖች መቋቋማቸው ተገልጿል። መለስካቸው አማሃ ዝርዝሩን ይዟል።
ባለፈው ሐምሌ ወር የተጠናቀቀው ግምገማ ነሐሴ 12 ቀን 2007 ዓ ም ይፋ ሲደረግ ተገምቶ የነበረው የዕለት ምግብ እርዳታ ፈላጊ ኢትዮጵያውያን ቁጥር ቀላል በማይባል መጠን መጨመሩን በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽሕፈት ቤት ኦቻ ያወጣው መግለጫ አስታወቀ። በዚህ ወቅት በነበረው ግምገማ መሠረት የምግብ እርዳታው ያስፈልጋቸዋል የተባሉት ሰዎች ቁጥር 4.5 ሚሊዮን የነበረ ቢሆንም ቢያንስ ከነሐሴ አጋማሽ ጀምሮ 400 ሺህ ተጨማሪ ዜጎች ጊዜያዊ የእርዳታ እህል ሲሰጣቸው መቆየቱን ይኸው መግለጫ ያስረዳል። ይህ ጊዜያዊ እርዳታ የተሰጠባቸው የሀገሪቱ ክፍሎችም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ ክልሎችና በድሬዳዋ እንደሆነ መግለጫው ዘርዝሯል። በኢትዮጵያ የሰብአዊ ሁኔታዎች መበላሽ የተጀመሩት ቀደም ሲል ይጠበቅ የነበረው የበልግ ወቅት ዝናብ አለመዝነቡን ተከትሎ የክረምት ዝናብም መዘግየቱና በበቂ ሁኔታም ባለመዝነቡ ነው ሲል ይኸው መግለጫ የችግሩን መንስኤ ያለውን ይጠቁማል። በዚህ ምክንያት የውሃ ምንጮች በበቂ ሁኔታ አልጎለበቱም። ለግጦሽ የሚሆነው ሳርም በጥሩ ሁኔታ አልበቀለም። አብዛኞቹ የበልግ አብቃይ አርሶ አደሮች በዝናብ እጦት ምክንያት ማሳዎቻቸው ጦም አድረዋል። የተዘሩ ማሳዎችም በእርጥበት እጥረት ምክንያት የበቀለው ቡቃያ ጠውልጓል ወይንም ደርቋል ሲል መግለጫው አብራርቷል። የአየር ሁኔታ ትንበያዎች እንደሚያሳዩት ከሆነ ከአፋር፣ ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ቤንች ማጂ፣ ሰገንና የደቡብ ኦሞ ዞኖች እንዲሁም በሶማሌ ክልል በፈፈንና ሲቲ ዞኖች በስተቀር በነሐሴ ወር በሀገሪቱ አብዛኛዎቹ ክፍሎች ዝናቡ የተሻለ ነበረ ብሏል። መግለጫው አክሎም የተባለውን የሰብአዊ ሁኔታ በትክክል ለመገምገም በመንግስት የሚመራ ፈጣን ቅኝት ተጀምሯል ብለዋል። የመንግስት አደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ መስከረም 5 ቀን 2008 ዓ.ም ይህን ፈጣን ቅኝት ለማካሄድ ስብሰባ ጠርቶ እንደነበር ያስታውሰው ይኸው የኦቻ መግለጫ ከመንግስት፣ ከተባበሩት መንግስታት ድርጅት አካላትና መንግስታዊ ካልሆኑ ድርጅቶች የተውጣጡ 11 ፈጣን የቅኝት ቡድኖች ተቋቁመው የችግሩን ልክ ለማወቅ ለአንድ ሳምንት ያህል በመላ ሀገሪቱ ተሰማርተው ሲሰሩ እንደቆዩ መግለጫው አመልክቷል። በቅኝቱ የተካተቱ የሀገሪቱ ክፍሎችም የአፋር ክልል 1፣ 2 እና 3 ዞኖች፣ የአማራ ክልል ምስራቅ ጎጃም፣ ሰሜን ጎንደር፣ ዋግ ህምራ፣ ሰሜን ወሎ፣ ደቡብ ወሎ፣ የኦሮሚያና የሰሜን ሸዋ ዞኖች፣ የኦሮሚያ ክልል አርሲ፣ ምዕራብ አርሲ፣ ባሌ፣ ምስራቅና ምዕራብ ሐረርጌ፣ ድሬዳዋ እና ሐረሪ፣ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጋሞጎፋ፣ ጌዲዮ፣ ጉራጌ፣ ኬቲ፣ ሲዳማ፣ ስልጢና ወላይታ ዞኖች፣ የሶማሌ ክልል ፈፋን፣ ሊበንና ሲቲ ዞኖች፣ የትግራይ ክልል ደቡብና ደቡብ ምስራቅ ዞኖች መሆናቸው ታውቋል። በአውሮፓውያን ዘመን አቆጣጠር በ2015 ለቀሩት ወራት ለተለያዩ ምግብ ነክና ምግብ ነክ ላልሆኑ እርዳታዎች ለ4.5 ሚሊዮን ተረጂዎች ብቻ 151 ሚሊዮን የአሜሪካ ዶላር እንደሚያስፈልግም የኦቻ መግለጫ ያሳያል። የፈጣን ቃኝ ቡድኖች የግምገማ ውጤት ይህን ፍላጎት በአያሌው ጨምሮ እንደሚያሳይ ይጠበቃል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ትናንት በሰጡት ጋዜጣዊ መግለጫም መንግስት ያሉት የልማት እቅዶች እንዳይደናቀፉ የለጋሾች እገዛ መንግስት እንደሚጠብቅ ጠቁመዋል።
በወቅቱ በኤልኒኖ ምክንያት ተጽዕኖ አርፎባቸዋል ተብለው ተገምተው የነበሩት የህብረተሰብ ቁጥር ጨምሯል። በዚያን ወቅት 2.9 ሚሊዮን አካባቢ ይሆናል ነበር የተባለው። አሁን ከ4.5 ሚሊዮን በላይ ህዝብ ሆኗል። ቁጥሩ ትንሽ በነበረበት ሰዓት መቋቋም የሚቻልበት እድል እንዳለ ይታወቃል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል የነበረን ገንዘብ ወደዚህ የማዞር እንገደዳለን ማለት ነው። ይሄ እንዳይሆን የትም ቦታ ላይ እንደሚደረገው ድንገተኛ ሁኔታ በሚያጋጥምበት ሰዓት ላይ ያ መንግስት የልማት ገንዘቡን አዞሮ ማንቀሳቀስና መታደግ የሚችል ቢሆንም የተጀመረ ልማት እንዳይስተጓጎል የተለያዩ አጋሮች ድጋፋቸውን ይለግሳሉ፣ አጋራታቸውን ይገልጻሉ። ከዚህ ጋር በተያያዘም የሚፈልገው ገንዘብ ቁጥሩም በመጠኑም በጣም እየጨመረ ከመሆኑ ጋር ተያይዞ ይህን ለማዳረስ የሚካሄደው ኦፕሬሽንም በዛው ልክ የሚሰፋ ከመሆኑ ጋር ተያይዞ መተጋገዝ እንደሚያስፈልግ ተገልጿል። በመንግስትም በለጋሽ ድርጅቶች ተወካዮችም በኩል ይሄ ውጤቱ እስካሁን አመርቂ አይደለም፣ ከዚህ በላይ መጠናከር እንዳለበት የሚያሳዩ ምልክቶች አሉ። መንግስት ግን የጀመረውን እየቀጠለ ያለበት ሁኔታ እንዳለ ይታወቃል ማለት ነው።
መንግስት ቅድሚያ በመስጠት ያለውን ሰብአዊ ሁኔታ ለመቋቋም የሚያስችል አቅም ቢኖረውም ይህንን ለማድረግ ለተለያዩ የልማት እቅዶች ከመደበው በጀት መቀነስ እንደሚገደድ ተናግረዋል። እስከዛሬ ከለጋሾች የተገኘው እገዛ ካለው ክፍተት አኳያ በቂ እንዳልሆነም አቶ ሬድዋን ተናግረዋል። ከብሔራዊ ሜትሮሎጂ ኤጀንሲ የቀረበውን መረጃ መሰረት በማድረግና ከተመሳሳይ የኤልኒኞ ክስተት ዓመታት ጋር በማነጻጸር የተደረሰበት ትንበያ እንደ አውሮፓውያን ዘመን አቆጣጠር በ2016 የመጀመሪያ 3 ወራት መደረግ ያለባቸውን ዝግጅቶችን ያሳያል። በዚህ ሰነድ ማስጠንቀቂያ መሰረት አስፈላጊ ዝግጅቶችን ከወዲሁ ለማጠናቀቅ የሚጠበቀው ገንዘብ እስከ ህዳር ወር ድረስ በእጅ መግባት እንዳለበት የኦቻ መግለጫ ያሳስባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የቻይና አቻቸውን ቺ ጂንፒንግን ሰሞኑን በቤተ መንግሥታቸው ተቀብለው ያስተናግዳሉ። የቻይናው ፕሬዚደንት የአሜሪካ ጉብኝታቸውን እያደረጉ ያሉት በሁለቱ ሀገሮች መካከል ስፋት ባላቸው አካባቢዎች የግንኙነቶች ውጥረት ባለበት ሁኔታ ነው። እነዚህ የስጋት ነጥቦች ከኢንተርኔት ደህንነት እስከ ቻይና ባህር መፋጠጥ የተዘረጉ ናቸው። የቪኦኤ ሪፖርተር አሩፓንዴ ዘገባ የቻይናው ፕሬዚደንት አሜሪካን ለምን እንዲህ አይነቱ የውጥረት ጊዜና ሁኔታ ውስጥ እንደሚጎበኙ ይቃኛል። ለመሆኑ ሲጀመርስ በሁለቱ መካከል ንግግር መኖር ነበረበት? ይህ በአሜሪካ መንግሥት ላይ የኢንተርኔት ወረራ ከተፈጸመና ቁጥራቸው በሚሊዮኖች የሚቆጠር አሜሪካውያን መረጃዎች ከተዘረፉ በኋላ አንዳንዶች የሚያነሱት ጥያቄ ነው። ይህ ቻይና በተለያዩ አጋጣሚዎች የምትወቀስበት ጥቃት የ21 ሚሊዮን አሜሪካውያንን መረጃ የሚመለከት ነው።
Your government or its proxies engaging directly in industrial espionage and stealing trade secrets.
መንግስታችሁ ወይም ቅርንጫፎቹ በኢንዱስትሪ ስለላና የንግድ ምስጢሮችን በመስረቅ የባለቤትነት መረጃዎችን በመዝረፍ አድራጎቶች ላይ ተሰማርተዋል። ይህንን እኛ የምናየው እንደ ወረራ አድራጎት ነው። እናም መቆም አለበት።
ፕሬዚደንት ባራክ ኦባማ ይህንን ያሉት በቅርቡ በተካሄደ አንድ ውይይት ላይ ነው። የፊታችን አርብ ዋይት ሃውስ ውስጥ የሚካሄደው የሁለቱ ሀገሮች መሪዎች ውይይት በአትኩሮት ከሚመለከታቸው ጉዳዮች መካከል ይህ ቻይና እያሳየችው ነው የተባለ የኢንተርኔት ላይ ባህሪዋ ትልቁ እንደሚሆን ፕሬዚደንት ባራክ ኦባማ ለአሜሪካውያኑ ነጋዴዎች ነግረዋቸዋል። ይህ የኢንተርኔት ደህንነት ጉዳይ ለነገሩ ፕሬዚደንት ኦባማና ቺ ጂንፒንግ የዛሬ 2 ዓመት በሰኔ 2005 ዓ.ም ማለት ነው ካሊፎርኒያ ውስጥ ተገናኝተው የነበሩ ጊዜም እንዲሁ በአጽንኦት የተነጋገሩበት ጉዳይ ነበር።
The United States is getting incrementally pushed to its bottom line, really.
ዩናይትድ ስቴትስ በጉዳዩ መሠረት ላይ ከጊዜ ወደ ጊዜ እየተጠናከረ በመጣ ሁኔታ ግፊት እያሳደረች ነው። በእነዚህ ጉዳዮች ላይ አንዳች እርምጃ ማሳየት ይገባናል። ካለበለዚያ እኛ ምን እንደምንፈልግ ይበልጥ ሊገቡ በሚችሉ ቃላት መልሰን መናገር ይገባናል።
የጆንስ ሆፕኪንስ ዩኒቨርሲቲ የቻይና ጥናቶች ዳይሬክተር ዴቪድ ላምፕተን ናቸው። በግንኙነቶቻችን ይበልጥ ውጤታማ መሆን ይገባናል ይላሉ። የኦባማ አስተዳደር አስቧቸው የነበሩ የምጣኔ ሀብት ማዕቀብን የመሳሰሉ እርምጃዎችን ከዚህ ሳምንቱ የፕሬዚደንት ቺ ጂንፒንግ ጉብኝት ቀደም ሲል ለመያዝ ወይም ለማቆየት ወስኗል። ሌላው የውጥረት ነጥብና ዩናይትድ ስቴትስ ጠበቅ ብላ እንድትነጋገርበት አንዳንዶች የሚፈልጉት ደግሞ የደቡብ ቻይና ባህር መፋጠጥ ጉዳይ ነው። በዚያ ቪየትናም፣ ማሌዥያ፣ ታይዋን፣ ፊሊፒንስ የኔ ነው የኔ ነው እያሉ በሚራኮቱበት አካባቢ ቻይና ሰው ሰራሽ ደሴቶችን ፈጥራለች ሲሉ የሚወነጅሏት አሉ።
There's going to be a new normal. There can be a new normal in which we put down markers.
ነገሩ የተለመደና አሁን የተፈጠረው ትክክለኛ ነገር እየሆነ ነው። እናም ምልክቶቻችንን አስቀምጠን አዳዲስ የባህር ላይ ቀዘፋ መብቶቻችንን እንደገና የምናስቀምጥበት አዲስ ልማዳዊ ሁኔታ ሊሆን ይችላል። ይህ ደግሞ የቻይናን ፍላጎቶች ተስማምቶ መቀጠል ማለት ነው። የባህር ላይ እንቅስቃሴ ነጻነታችንን ለማስከበር የምናደርገውን ጥረት ባጓተትን ቁጥር እናስከብረው የምንችልበት ሁኔታም አዳጋች ይሆናል።
እንዲህ አይነቶቹ የባህር ኃይል እንቅስቃሴዎች ከቻይና ጋር ለመለያየት የሚፈጠሩ ጭቅጭቆችን አስመልክቶ ግልጽ መልእክት ያስተላልፋል ይላሉ የዊልሰን ማዕከሉ ሮበርት ዳሊ።
I think that engagement remains extremely important and has to be the cornerstone of the relationship.
መነጋገር እጅግ ጠቃሚና የግንኙነቶች ሁሉ የመሰረት ድንጋይ ሊሆን ይገባል። ቻይናን የምናገልበት ወይም የምንዘጋበት አማራጭ የለንም።
ኦባማ የቻይናውን መሪ መንግስታዊ ወይም ይፋዊ ጉብኝት መሰረዝ አለባቸው ከሚሉ ወገኖች ጋር ዳሊም ላምተንም አይስማሙም። አለመነጋገር እኮ የጦርነትን መንገድ መጥረግ ነው ይላሉ።
The cost of escalating conflict is enormous and
የግጭቶች ዋጋ በጣም ውድ ነው። ዩናይትድ ስቴትስ በብዙ የዓለም አካባቢዎች ግጭቶች ውስጥ ገብታለች። ከቀሪው 20 ከመቶ የዓለም ክፍል ጋር ግጭት ውስጥ መግባት የምትሻም አይመስለኝም።
የቻይና ህዝብ የዓለም 1/5 ወይም 20 ከመቶ መሆኑ ነው። ኦባማ ውጥረቱን ለማርገብ እየሻቱም ቢሆን ስጋቶቻቸውን ግን ከመግለጽ ወደ ኋላ እንደማይሉ ተንታኞች እየተናገሩ ነው። ወደ ተከታዩ ቅንብር እናልፋለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመንግስታቸው ደጋፊ ለሆነ አንድ ዌብሳይት በሰጡት ቃለ ምልልስ ኢትዮጵያን ለማተራመስ የሚሹ ተቃዋሚዎችን ትደግፋለች ሲሉ ለገለጹት ኤርትራ አዲስ ማስጠንቀቂያ አስተላልፈዋል። ኤርትራ ኢትዮጵያን ለማጥቃት ከመከረች ላንዴና ለመጨረሻ ጊዜ የማያዳግም ስራ ሰርተን እንወጣለን ብለዋል ጠቅላይ ሚኒስትሩ። በጠቅላይ ሚኒስትሩ ማስጠንቀቂያ ላይ ኤርትራ ውስጥ ከሚንቀሳቀሱት ኢትዮጵያውያን ተቃዋሚዎች አንዱ የሆነው የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው የምክር ቤት አባል የሆኑት አቶ ነአምን ዘለቀ አስተያየታቸውን ሰጥተዋል። ትዝታ በላቸው ነች አቶ ነአምንን ያነጋገረችው።
አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል፣ ስለ ትብብሮ በቅድሚያ አመሰግናለሁ።
እኔም በጣም አመሰግናለሁ የአሜሪካ ድምጽ ሬዲዮ ለሰጠኝ እድል። ራሴና በንቅናቄው ስም ምስጋና ላቀርብ እወዳለሁ።
እንግዲህ ወዲህ ወደ ዩናይትድ ስቴትስ ከኤርትራ ከጥቂት ቀናት በፊት እንደተመለሱ ነው የተረዳ ነው። እስቲ በቅድሚያ ኤርትራ ውስጥ ስላለው የድርጅታችሁ እንቅስቃሴና ሁኔታ ይግለጹልኝ።
በጣም አመሰግናለሁ። እንግዲህ ኤርትራ ውስጥ ያለው የድርጅታችን ሁኔታ በጣም አመርቂ ነው። በተለይ ከቅርብ ጊዜ ወዲህ እንደተከታተላችሁት የዛሬ 6 ወር የውህደት በኢትዮጵያ አንድነት አርበኞች ግንባርና በግንቦት ሰባት መካከል ውህደት ተካሂዶ ያ ውህደት ከተደረገ በኋላ ከፍተኛ የሆነ የፖለቲካም የድርጅታዊም የአቅም ግንባታ ይሰራ ነበር። ከዛም በኋላ እንግዲህ እንደምታውቁት ሊቀመንበሩና በርካታ አመራሮች ወደ ኤርትራ ወርደው ድርጅቱን በአሁኑ ወቅት በመምራት ላይ ይገኛሉ። ከዛም በኋላ ደግሞ የተመሰረተው ሀገራዊ ጥምረት የኢትዮጵያን ሕዝብ ትግል ወደ አንድ ሌላ ወሳኝ ምዕራፍ አሸጋግሯል። ትልቅ የሆነ እመርታ በዚህ ትግል ውስጥ ተደርጓል የሚል ነው የኛ ግምትና እምነት።
እንግዲህ እርሶም እንደሚያውቁት አቶ ነአምን በቅርቡ የተመሰረተው የአገር አድን ጥምረት ወይንም ንቅናቄ ምክትል ሊቀመንበሩ የነበሩት አቶ ሞላ አስከዶም ተዋጊዎችን አስከትለው ወደ ኢትዮጵያ መመለሳቸው ይታወቃል። ተከተላቸው ተዋጊ ቁጥር አወዛጋቢ ነው። እርሳቸው ያሉት የኢትዮጵያ መንግስት የደህንነት መግለጫም ያለው ወደ 800 የሚሆኑ ተዋጊዎች እሳቸውን ተከትለው ወጥተዋል። በሌላ በኩል ደግሞ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ከመቶ ያነሰ ነው ብለዋል። እስቲ በቅድሚያ ከአቶ ሞላ አስገዶም ጋር የነበረውን ግንኙነት ይግለጹልኝ።
እንግዲህ ከሞላ አስገዶም ጋር የደሚት ሊቀመንበር ነው አሁን ሳይሆን ቀደም ብሎ ይህን ትግል ሰፊ መሰረት እንዲኖረው የኢትዮጵያ ህዝብ ትግል ለማስተባበር የሚያስችል የድርጅቶች የጋራ ግንባር ወይም ጥምረት እንዲመሰረት ድርድሮችና ንግግሮች የተጀመሩት ከአመታት በፊት ነው፣ 2-3 አመት በላይ ነው። እና ከእሱ ጋር የነበረው በየጊዜው ግንኙነት ጠንካራ ግንኙነት ነበር። ከእሱ ጋር ብቻ ሳይሆን ከምክትል ሊቀመንበሩም ከሌሎቹም የደሚት ስራ አስፈጻሚዎች ጋር በየጊዜው የተደረጉ ንግግሮችና ድርድሮች ነበሩ። ይሄ ትግል በተናጠል ሳይሆን በጋራ የኢትዮጵያን ሕዝብ ለዲሞክራሲ፣ ለነጻነቱ፣ ለመብቱ ያለውን ፍላጎት የሚመጥን አንድ ሰፊ የትግል መድረክ መመስረት እንዳለበት በየጊዜው ንግግሮች ተደርገው ድርድሮች ተደርገው ያው እንደሚታወቀው በተለይ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ወደ ኤርትራ ከወረደ በኋላ ሌሎች አመራሮች አገር አድን ጥምረቱ ተመስርቷል። እንግዲህ ባልጠበቅነው ሁኔታ የደሚት መግለጫም የምክትል ሊቀመንበሩም እንዳረጋገጡት ሌላ ድብቅ አጀንዳ እና ሌላ ዓላማ ይዞ ሲንቀሳቀስ የነበረ ከጥቂት ጊዜያት ወዲህ በመሆኑ አፈንግጦ ኮብልሎ ወደ ጠላት ጎራ ገብቷል።
እሳቸው ወደ አዲስ አበባ ከተመለሱ በኋላ አቶ ሞላ አስገዶም ማለቴ ነው በሰጡት ጋዜጣዊ መግለጫ እንደውም የሰራዊቱ የትህደን እንደነበረ ሰፊው እና የፕሬዝዳንት ኢሳያስ አፈወርቂ ዓላማ ፕሮፌሰር ብርሃኑ ነጋን መሪ አድርጎ ፕሮፌሰር ብርሃኑ ነጋ ወደዚህ ወደ ዳያስፖራ ገንዘብ የሚለምኑበት እንዲሆን ነው ያደረጉት ነው የሚሉት። እና በሌላ መረጃ ደግሞ እንዳገኘ ነው የተባበሩት መንግስታት ድርጅትም የትህደን ሰራዊት እስከ 20,000 ይደርስ እንደነበረ የገለጸበት ሁኔታ አለና እዛ ላይ ምን አስተያየት አለዎት? ወይንም እንደውም የእሳቸውን ቃል ላሰማዎት ጋዜጣዊ መግለጫ?
ሰምቼዋለሁ። ትዝታ ግን እርስ በርሱ የሚፋለት አይመስልሽም? ትዝታ እሱ እኮ የሚያነበው ያው በሰባ በመቶ ደረጃ ጨርሰው እንጂ ጉዳዩን ደረጃ ደረጃ እያለ የወያኔ ደህንነቶች የሰጡትንና የኢትዮጵያን ሕዝብ አንገት ለማስደፋት ያልሆነውን ሆነ የሆነውን አልሆነም በማለት ዝም ብሎ ደካማ የሆነ በጣም የወረደ አስተያየት ነው ሲሰጥ የነበረው። በደንብ ተከታትየዋለሁ። በአንድ በኩል አሁን አንቺ እንዳልሽው 20,000 የደሚት ሰራዊት ካለ በዩኤንም እንደተጠቀሰው ሞላ እኮ ያለው ምንም ሰራዊት የለም ይዤው መጥቻለሁ ሁሉንም ነው ያለው። አይደለም እንደገና ራሱ በወያኔ ደህንነትም በራሱ በሞላም 800 ተባለ። እንግዲህ አንቺ እራስሽ ካልሽው እና እነሱ ያሉትን ደግሞ ይኸው እርስ በርሱ ይፋለታል። አይደለም እንዴ? ስለዚህ ይሄ የማጭበርበር እና የተለመደ የወያኔ ደህንነቶች ያው ጽፎ የሰጡትን እሱ ባለ የተባለውን ነው ያለው እንጂ ያውቀዋል፣ ልቡ ያውቀዋል፣ እውነታውን ያውቀዋል። በእርግጥም ደሚት ከሌሎቹ የኢትዮጵያ ኃይሎች በተሻለ ቁጥር አሁንም የምትዩ ከዛም በላይ ከዛም በታች ሊሆን ይችላል በርካታ ሰራዊት ያለው የደሚት ነው። ያ የሆነበት ምክንያት ደግሞ የራሱ ዛካ ያለው ከጂኦግራፊያዊ እንትን ጋር የተያያዘ ከትግራይ አዋሳኝ መሬት ላይ ሆነው በርካታ ቦታዎች የማሰልጠኛም የጦር ሰፈርም ነበሯቸው። ወደ ትግራይም እየገቡ እንቅስቃሴ ያደረጉ እንደነበረ ራሱ ወያኔ አድሚት ያደረገው ነው። ሶ የቁጥሩ ነገር ይሄ ነው አይደለም ብዬ አሁን እዚህ ላይ መናገር አልፈልግም። ሌላው ግን ያልሽውን ነገር አድሬስ ላድርግ። ሞላ ወይ ፕሮፌሰር ብርሃኑ መሪ ሆኖ ለመነገድ ነው ገንዘብ ለመሰብሰብ ነው ያለው በጣም የሚያሳፍር ነው። ምክንያቱም ፕሮፌሰር ብርሃኑ መነገድ ከፈለገ እኮ ቤተሰቡም እሱም ሚሊዮነሮች ናቸው። እንደ አንዳንድ ህሊና ቤቶች ከወያኔ ጋር እየነገደ የበለጠ ሚሊዮነር መሆን የሚችል ሰው ነው። እሱ የ200,000 ዶላር በአመት ደሞዝ እና ጥቅማ ጥቅም ያለውን ቤቴን፣ ንብረቴን፣ ገንዘቤን፣ ልጆቼን፣ ሚስቴን ሳይን ለኢትዮጵያ ህዝብ ነጻነትና መብት ራሱን መስዋዕት አድርጎ እዛ ወደ ምድር የወረደ ነው። ሞላ ሰምተሸዋል። እኔ የገበሬ ልጅ ነኝ ሲል እኔ እዛ ነበርኩ። አንተ መሪ ሁን ሲባል ሞላ ትልቅ ኃይል ያላችሁ እናንተ ናችሁ፣ እናንተ ሊቀመንበር ሁኑ ብሎ ብርሃኑ ሲለው በሳቅ ነው እንዴት ሊሆን ይችላል እኔ የገበሬ ልጅ ነኝ ብሎ እንዲሁ በወያኔ ቴሌቪዥን የሰጠውን አይነት አስተያየት ነው የሰጠው። እና ይሄ እንዲህ አይነት እርስ በርሱ የሚፋለስ በጣም ደካማ የሆነ ዝም ብሎ እርስ በርሱ የሚታረስ ነገር የሚዘባረቀው በጣም የሚያሳዝነው ምን ያህል የወያኔ ደህንነት ራሱ አቅመቢስና ደካማ እንደሆኑ ነው። ይሄ ብቻ ነው ጦሩ ይዞ መጥቻለሁ ነው ያለው አይደል? ብዙዎቹን ደግሞ አታሎ ለአዲስ አመት ለኢትዮጵያ አዲስ አመት በዓል አለ ብሎ የባህል ቡድኑንም ጭምር አንድ ላይ ክብረ በዓል እናደርጋለን ብሎ አጭበርብሮ ነው የወሰዳቸው። ከእነኛ ውስጥ በጣም ጥቂቶች የእሱ ታማኞች ናቸው ጉዳዩ የሚያውቁት። እማ ባይሆን ብዙ ሰዎች እየኮበለሉ ተመልሰው ወደ ደሚት አይመጡም ነበር። ያ ነው የሆነው እውነታው። እኛ ጋር ነበር።
እሺ፣ አመሰግናለሁ አቶ ናምን። በርሶ ግምት የአርበኞች ግንቦት ሰባት ሰራዊት ምን ያህል ነው? ምክንያቱም አቶ ሞላ እንዳሉት ከሆነ ጥምረቱ ራሱ ሊፈጠር የቻለው በፕሬዝደንት ኢሳያስ ግፊት ነው። ፕሮፌሰር ብርሃኑን መሪ ለማድረግም እቅድ ቀድሞ እንደነበረ ነው የተናገሩትና ሰራዊት ስታዋጡ ግን የአርበኞች ግንቦት ሰባት ድርሻ ስንት እንደሆነ አልገለጹልኝም።
እሱን ልነግርሽ እችላለሁ። የአርበኞች ግንቦት ሰባትን አጠቃላይ ቁጥር ልነግር አልችልም፣ ግን በድርሻ ደረጃ 300 ከነሱ፣ 300 ከደሚት፣ 300 ከአርበኞች ግንቦት ሰባት ከሌሎችም ድርጅቶች እንደዚሁ ተጣርቶ ጠቀም ባለ ጉልበት ጥምረቱ እየጀመረ በሂደት ደግሞ ወደ ውህደት እንደሄዱ ሌሎቹም ያተካተቱት በተናተል ያሉት ድርጅቶች አርበኞች ግንቦት ሰባትን ደሊትንም ጨምሮ ወደ ውህደት እንዲሄድና አንድ እዝ ሰራዊት በአንድ ኮማንድ ስር ያለ ሰራዊት ጠንካራ የፖለቲካ ንቅናቄና ጠንካራ ዩኒፋይድ ኮማንድ ያለው ሰራዊት እንዲመሰረት ነበር ስምምነቱ። ይሄንንም በአጭር ጊዜ ውህደት ይፈጠር ብሎ ያለው ራሱም ተናግሯል ሞላ። በደሚት በኩል የመጣ ነው፣ በሂደት ነው፣ በአጭር ጊዜ።
አቶ ናምን፣ ኤርትራ ውስጥ የምትገኙ የኢትዮጵያ ተቃዋሚ ኃይሎች ነጻነት የላችሁም፣ የምትሰሩት የኤርትራ መንግስት በሚሰጠው ትዕዛዝ ነው እየተባለ ነው የምትተቹትና ምን ያህል ነጻነት አላችሁ? ምክንያቱም ሌሎች ድርጅቶች እዛ አሉ፣ ለምሳሌ በቁም እስር አሉ የሚባሉ የድርጅት መሪዎች አሉና ምን ያህል በነጻነት ትሰራላችሁ እናንተ?
ሁለት ነገር ለይተን እንይ። አንደኛ አሁን ለጠየቅሽው ዳይሬክት መልስ በኤርትራ ውስጥ ያሉ የተለያዩ ታጋ ኃይሎች የራሳቸው ነጻነት አላቸው። የኤርትራ መንግስት ጋራ እኛ ስንሰራ ስንነጋገር 7 ዓመት አልፏል። በዚህ ጊዜ ውስጥ በእኛ ጉዳይ ውስጥ በውስጥ ጉዳያችን ገብቶ እንዲሁን እንዲሄድ እንዲፈጠር የፈላጅ ቆራጭነት ወይም ደግሞ የባለቤትነት ሁኔታ በኤርትራ መንግስት በኩል ጫና የሚደረግ ነገር የለም። ሀሳብ ያቀርባሉ፣ የተጠየቁትን እርዳታ ያቀርባሉ፣ በተለያየ ሁኔታ ድጋፋቸውን ይሰጣሉ። ሊሆን የሚችለውን ደግሞ እንደ ስቴክ ሆልደር ሀሳባቸውን ይ ከዛ አልፎ ግን ጫና ያደረጉ። ሌላው ግን ምንድን ነው የሚታሰሩ ሰዎች ምናምን ለተባለው በየጊዜው የሚነሱ አሉባልታዎችም አሉ። እዛ ያሉት ድርጅቶች ወታደራዊ ድርጅቶች ናቸው። በወታደራዊ ድርጅት ውስጥ እንደምታውቁት ጠንካራ ወታደራዊ ዲስፕሊን አለ። ከዛ ጋር በተያያዘ ከግለሰቦች ከታጋዮች ጋር በተያያዘ አንዳንድ ነገሮች ሊሆኑ ይችላሉ። ይሄ ደግሞ የእያንዳንዱ ድርጅት አመራር ከዲስፕሊን ጋር በተያያዘ ከወያኔ ጋር ሚስጥር አሳልፎ በመስጠት በተያያዘ በሌሎችም ጉዳዮች ጋር በተያያዘ ሰዎች በራሱ በድርጅቶች የሚታሰሩበት ሁኔታ ሊኖር ይችላል። ኮብልሎ የጠፉ አሉ፣ ሚስጥር አሳልፎ የሰጡ አሉ፣ ከዚህ በፊትም ግድያ ሙከራ ለማድረግ የመጡ አሉ። ብዙ አይነት ታሪክ አለ። ግን አንድ ነገር ማረጋግጠው እነኚህ የሚባሉ ነገሮች በአብዛኛው ከራሳቸው ከእያንዳንዱ ኢትዮጵያ ድርጅቶች ጋር ካለ ከውስጣቸው ካለ ችግር ወይም ደግሞ ግለሰቦች መጥተው ሌላ ተልእኮ ይዘው የመጡ ግለሰቦች ከሚፈቱ ችግር የተያያዘ እንጂ ከኤርትራ መንግስት ጋር ምንም የሚያያዝ ነገር የለውም። እንደውም በጣም በነጻነት ነው የኤርትራ መንግስት እነኚህን ድርጅቶች በራሳቸው ጉዳይ እንዲወስኑ የሚያደርገው።
የተከበራችሁ አድማጮች፣ ውይይቱ ነገም ይቀጥላል። ለዛሬ ልንሰነባበት ነው። ፕሮግራሙን የመራችልን ጽዮን ግርማ ነች። የቴክኒክ መሐንዲሱ ሲድራክ ፍራንክሊ ነው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት እንደገና እንገናኛለን። ዌብሳይታችን ላይ ቪኦኤ ኒውስ ዶት ኮም ታገኙናላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለምሽቱ የምሰናበታችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
This program has come to you from the Voice of America, Washington.